ሰላም ጤና ይስጥልኝ የፍኖተ ዲሞክራሲ ሬዲዮ አድማጭና የፍኖተ ሬዲዮ ተመልካች ኢትዮጵያውያን በሙሉ እንደምን ሰነበታችሁ? ውድ ኢትዮጵያውያን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ዙሪያ ጥያቄዎች ካሏችሁ በስልክ ቁጥራችን 202-291-4217 በኢሜል አድራሻችን efdpu@aol.com እንዲሁም በፌስቡክ አድራሻችን ፍኖተ ዲሞክራሲ ፍኖተሪ ላይ ያድርሱን። የዩቲዩብ ገጻችንን ሰብስክራይብ፣ የፌስቡክ ገጻችንን ደግሞ ላይክ እና ፎሎ በማድረግ አዳዲስ ፕሮግራሞቻችንን መከታተል ትችላላችሁ።
ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በዛሬ ዝግጅታችን የታላቁን ኢትዮጵያዊ ንጉሠ ነገሥት አጼ ቴዎድሮስን የህይወት ታሪክ ተንተርሶ ባቤ ጉበኛ የተደረሰውን አንድ ለናቱ መጽሐፍ ትረካ እንጀምራለን። አቤ ጉበኛ ከኢትዮጵያ ዕውቅ ደራሲያን አንዱ ነው።
ጉራች የሻፈረስ አንድ ተረኝ ሆነ ቢዘልቀን ትብረስ ለማዩ ቱርክባይ የምሽሽ ሽጋመርሽ ጉራች የሻፈረስ አንድ ተረኝ ሆነ ቢዘልቀን ትብረስ ለማዩ ቱርክባይ የምሽሽ ፈረሱ አባታጠቅ ስሙ ቴዎድሮስ ጠላትን የሚበትን እንዳውሎ ነፋስ እኔ መዩ ቱርክባይ የምሸሽ
ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጻሕፍትን የምንተርክበት ነው።
ለናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈናፈና
61 ዓመተ ምህረት አዲስ አበባ። ይህ መጽሐፍ የኢትዮጵያን ነጻነትና ጠቅላላ ደህንነት ለመጠበቅ ሕይወታቸውን ለሰው ወደፊትም አስፈላጊ በሆነበት ጊዜ ለሀገራቸው ነጻነት ሕይወታቸውን ለሚሰው ሁሉ መታሰቢያቸው እንዲሆን አበርክቻለሁ። አቤ ጉበኛ። መቅደም የተንቀሳቃሽ አዘጋጆች ቢያረካክሱትም የስነ ምግባር ሰዎች ቢዘባበቱበትም ታሪክ ጸሐፊዎች የሥራዎቹን ክፋት በመቆርቆር ቢገልጹም ሄንሪ ስምንተኛ ዝቅ ሊል በማይችል ታላቅነት በእንግሊዝ ታሪክ መድረክ ላይ ያንፈራጥጥበታል። የሥራዎቹ ውጤቶች ሲታዩም እነሱን ለመስራት የተገፋፋባቸው ትንሽነትና የራስ ብቻ ፍቅር ያለባቸው ጠባዮች ሊረሱለት ይችላሉ። የአንድን ሰው ዋጋ ገምተው ተገቢውን ክብር በማይነፉ እንግሊዞች የተጻፈ አንድ መጽሐፍ ይህን የመሰለውንና ሌላውንም ብዙ የምስጋና አስተያየት ሄንሪ ስምንተኛ ለተባለው የእንግሊዝ ንጉሥ ይሰጣል። ሄንሪ ስምንተኛ ማንንም ቀርቶ የተማስ ሞርን ያህል ታላቅ ሰው አንገት ያስቆረጠ ከህግና ከልማድ ውጭ ሆኖ በየጊዜው ይለዋውጣቸው ከነበሩ ሚስቶቹ አንዷንም እንዲሁ ራሷን ያስቆረጠ በብዙ ነገር ጨካኝና ህሊና የሌለው ሰው ይባል ነበር። ይሁን እንጂ በየጎን ማንም ሊክዳቸው የማይችል ታላላቅ ሥራዎች ለአገሩ ፈጽሞ በማለፉ ታላቅነቱ አይቀነስም ተባለ። በክፋትና በደግነት ማነጻጸሩ ትንቶውና ወደ ባለውለታነት ስንገባም አጼ ቴዎድሮስ በኢትዮጵያ የሰሩትንና ሄንሪ ስምንተኛ ለእንግሊዝ የሰራውን ውለታ ስናነጻጽረው የቴዎድሮሱ ሙያና ውለታ እጅግ ልቆ ስለምናገኘው ቴዎድሮስ በኢትዮጵያ ታሪክ መድረክ ላይ ያንፈራጥጣሉ ብንል ጠባብ አገላለጽ ይሆናል። ቴዎድሮስ ገና ገና ወደፊት በሚመጣው የኢትዮጵያ ትውልድ ልብ ውስጥ እንደንቁ ያበራሉ። የሀገራችን የቆየ ታሪክ አጻጻፍና የዘመናችን ተቺዎች አስተያየት አሰጣጥ በምንም የማይለያይ በመሆኑ የሚጠሉትን መልአክ ሰይጣን የሚወዱትን ሰይጣን መልአክ ማድረግ የተለመደ ቅሌት ነው። በዚህ ሁኔታ በዘመናቸው የጊዜውን ትውልድ ስሜትና ፍላጎት ወደ ፈለጉበት አቅጣጫ ሊነዱት ከሚችሉት ካህናትና መሳፍንት ጋር በፍጹም ያልተስማሙት ቴዎድሮስ መልአክ ባይሆኑ እንኳ መልአካዊ ሰው ሆነው ሳለ ጠላቶቻቸው ከሰይጣናትም መካከል በክፋት በለጥ ብሎ የታወቀውን ሰይጣናት መስለው በሕይወታቸው ሲያበሳጯቸው ከሞቱ በኋላ ሲያስወቅሷቸው ኖሩ። የመሐመድ ግራኝን ኃይለኝነት ለመግለጽ መካከለኛ ሰውነት የነበረውን ሰው ራስ ዳሸን ተራራ ይበልጥ ነበር ብለው በሚተርቱት አይነት በቴዎድሮስም ላይ ተራራ የሚያክል የሐሰት ወንጀል ተከምሮባቸው ይገኝ ነበር። ይሁን እንጂ 1812 ዓመተ ምህረት ገደማ ተወልደው በ1846 ዓመተ ምህረት ነግሰው በ1860 ዓመተ ምህረት በገዛ እጃቸው ሕይወታቸውን ያሳለፉት አጼ ቴዎድሮስ ዳግማዊ ያን ኢትዮጵያዊ ትውልድ ብቻ ንጉሠ ነገሥት ባለመሆናቸው የስድቡ ቀለም እየደበዘዘ በመሄድ ላይ ነው። አጼ ቴዎድሮስ በዘመናቸው የነበረውን ትውልድ በማይበገረው ብርታታቸውና በድል አድራጊው ሰራዊታቸው ብቻ አሳምነው የራስ ብቻ ፍቅር፣ ድንቁርና፣ ምቀኝነት፣ አመጽ ሳያቋርጡ ባገነፈሏቸው ጠላቶች ሴራ፣ በውጭ ሰዎች ተንኮል፣ አገራቸውን በከበባት የጠላት ኃይል፣ በራሳቸውን ብስጭና ግትር ጠባይ ምክንያትነት ከወደቁበት ጊዜ ድረስ ከገናናዎቹ የዓለም ንጉሶች እንደ አንዱ በሚያስቆጥር ታላቅነት መብተውታል። የዛሬውንና የወደፊቱን የኢትዮጵያ ትውልድም በመንፈስ ይገዙታል። ነገር ግን ታላቁ ቴዎድሮስን ከእኛ ቀድመው ያወቋቸው የውጭ ሰዎች ነበሩ። የልዩ ልዩ አገር ዜጎች የሆኑ ሰዎች ምንም እንኳ አንዳንዶቹ የፈጸሟቸውን የጭካኔና የስህተት ስራዎች በማጋነን ለመንቀፍ ቢሞክሩ፣ ሁሉም የኒህን ታላቅ ሰው ስራና መንፈስ አመዛዝነው በዓለም ከተነሱት አገራቸውን አፍቃሪዎች ጀግኖችና ታላላቅ አስተዳዳሪዎች ከሆኑ ጥቂት ንጉሶች አንዱ መሆናቸውን በትክክል ሲያውቁ ያ አብዛኛዎቻችን የምናውቃቸው በገዳይነታቸው በአስቃጣይነታቸውና በወራሪነታቸው ነበር። የዚያ ዘመኑ ትውልድ ባያውቃቸውም አይፈረድበትም። ለማዱና አስተሳሰቡ እንግዳ ከሆነው አስተሳሰባቸው መንፈሱ እጅግ ቀርሞት ከተራመደው መንፈሳቸው በጣም የራቀ ከመሆኑ በላይ እሳቸው ወደፊት ህዝቡ ወደኋላ ሲሳሳቡ በመካከሉ ያለው ችግር የሚያባባ አልነበረም። በአሁኑ ጊዜም አጼ ቴዎድሮስን አያቶቻችን ባለማወቅ ገለው ከቀበሯቸው ቦታ ለማውጣት በመታጣር ላይ ያለን መሆናችን በጉድፍ ይታያል። ለዚህም ብዙ ተግባር ሲከናወን ይገኛል። በአሁኑ ጊዜ ስለስታቸው የሚነገሩትና የሚሰሩት ሁሉ ነገሮች አጼ ቴዎድሮስ ካሁኑና ወደፊት ከሚመጣው የኢትዮጵያ ትውልድ ጋር በዘመናቸው ከነበረው ትውልድ ጋር ያልሆነላቸውን ያህል በመንፈስና በአስተሳሰብ የሚስማሙ ሰው እንደነበሩ የሚያስረዱ ምስክሮች ናቸው። በኢትዮጵያ ውስጥ በቴዎድሮስ አይነት ተነስቶ በቴዎድሮስ አይነት ሰርቶ በቴዎድሮስ አይነት ያለፈ ታላቅ ሰው ቀድሟቸው ስላልተፈጠረ ሰሯቸው የሚባሉትን ስህተቶችና የጭካኔ ስራዎች ወደ ጎን ተወስድ አድርገው አንዳንድ የውጭ ሰዎች ለአገሩ የመጀመሪያውና እርሱ ብቻ የሆነው አገሩን አፍቃሪ ብለው ይጠሯቸዋል። እርግጥ ነው በየዘመኑ አገራቸውን የሚወዱ ብዙ ታላላቅ ኢትዮጵያውያን እየተነሱ ከጊዜው አስተሳሰብ ጋር ሳይጋጩ ከአካባቢያቸው ጋር ተስማምተው ኑረው በሰላም አልፈዋል። በእርሳቸው ዘመን ግን በኢትዮጵያ ፍቅር ተቃጥለው ለውድ አገራቸው ለኢትዮጵያ ደህንነት ላቀዱት ሰፊ ዓላማ ጠላቶች የመሰሏቸውን ወገኖቻቸውንም ያለ ምህረት አቃጥለው የሞቱት ቆራጥ አገሩን አፍቃሪ በርግጥ ራሳቸው ብቻ ነበሩ። ስለዚህ እኔን በረጅም ታሪካችን ውስጥ ልዩ ቦታ ያላቸው ታላቅ ሰው ቆራጭ፣ ፈላጭ፣ ገዳይ፣ አቃጣይ ነበሩ እያል ማንም ሲፈጽመው የኖረ ስህተታቸውን ከምናጋነን ይልቅ ጠቅላላ ሁኔታቸውን ለመረዳትና ከራሳችን ጋር ለማስተዋወቅ መሞከር ከተግባሮቻችን አንዱ ሊሆን የሚገባው ነው። በዚህም መሰረት ራሴን ስለ አጼ ቴዎድሮስ አንድ መጽሐፍ ለመጻፍ የብዙ ጊዜ ምኞት ነበረኝ። የተወለድኩበት ቦታ በጎጃም ጠቅላይ ግዛት ውስጥ በጣና ባህር ድንበር በሚገኘውና በጎንደር አካባቢ ካለው የበጌ ምድር ግዛት ጋር በሚዋሰነው አቸፈር በሚባለው ቦታ ከመሆኑ በላይ በዛሬ ከሁለቱም ክፍሎች እጅግ በመቀላቀሌም በዚያው በማደጌም በጣና አካባቢ ካሉት የጎጃምና የበጌ ምድር ግዛቶች ብዙዎችን እንደ አክስቶቼና አጎቶቼ ከልጅነቴ ጀምሬ አውቃቸዋለሁ። ይህም መጽሐፍ ስጽፍም ስለ አንዳንድ ቦታዎች ለመናገር በማስብበት ጊዜ ብዙ ትዝታ በተለይም ስዘፈዘፍ ያደግኩበት የጣና ሐይቅ ትዝታ ከፊቴ እየቀረበ ናፍቆት ያሳድርብኝ ነበር። ይህም በመሆኑ የአጼ ቴዎድሮስን ታሪክ በታሪክ መጽሐፍ ተጽፎ ከማየቴ በፊት ታሪክነትም አፈታሪክነትም ባለበት ሁኔታ ከብዙ ሽማግሎች እንደ ተረት ስሰማው ቆይቼ ነበር። ይህ መጽሐፍ ከመጀመሪያ በፊትም የአጼ ቴዎድሮስን ስራና መንፈስ በራሴ ድርሻ የምችለውን ያህል እገልጽበታለሁ ብዬ ያሰብኩትን አንድ ረጅም የግጥም ጽሑፍ ጀምሬ ነበር። ነገር ግን አንድ ደብተር ከጨረስኩ በኋላ አቋርጬ ሐሳቤን በሌላ መልክ ለመጻፍ ፈለኩ። ጊዜው ሲፈቅድልኝም ይኸው ይህን መጽሐፍ ጽፌ ለማቅረብ ቻልኩ። ይህን መጽሐፍ በልብ ወለድ ታሪክነት ስደርስ በአፈ ታሪክም በተጻፈ ታሪክም የሚነገሩትን ብዙ ቦታዎችና የሰው ስሞች አልተውም። ነገር ግን ታሪካዊ ልብ ወለድ እንጂ ታሪክ ስላልጻፍ ብዙ ሰዎችንና እጅግ ብዙ ነገሮችን በየተስማሚው ጊዜና ቦታ ራሴ እየፈጠርኩ አግብቻለሁ። ታሪካዊ ቲያትሮን ወይም ታሪካዊ ልብወለድ ታሪክ የሚጽፉ ደራሲያን ሁሉ በእውነት የነበሩ ሰዎችን ስምና እንዲሁም ጊዜውንና የታሪኩን ቀደም ተከተል ጨርሰው ሳይደቁ የራሳቸውን ድርሰት እንደሚፈጥሩ ሁሉ እኔም በእውነት የነበሩትን ቴዎድሮስን መሰረት አድርጌ የራሴን ድርሰት አቀረብኩ። ከዚህም ጋር ከሳቸው በፊት የነበረውን ሁኔታና የነበሩትን ሰዎች ያገሪቱንም የቆየ ባህል አብሬ ለመግለጽ እስከተቻለኝ ሞክሬያለሁ። በቋንቋ በኩል እንኳን ሳይቀር በተለይ ሰዎቹ ንግግር በሚለዋወጡባቸው ክፍሎች ላይ የአካባቢው ሕዝብ የሚናገረውን ለመግለጽ እስከተቻለኝ ሞክሬያለሁ። ታሪካዊ ልብወለድ መጽሐፍ ከሌላው አይነት ልብወለድ የበለጠ አስቸጋሪ ነው። ምክንያቱም ታሪኩንና ልብወለዱን ማዋሃዱ ከባድ ችግር በመሆኑ ነው። ማንኛውም ደራሲ ቴዎድሮስን ሳይለቅ የራሱን ቴዎድሮስ ሊያቀብ ይችላል። ግን ልብወለዱ አንድ አይና እንዳያደርገው መጠንቀቅ፣ የባለ ታሪኩን እውነተኛ ታሪክም አስቀድሞ ማንበብ አለበት። አንዱ ደራሲ አጼ ቴዎድሮስ ያለምንም ምክንያት ሲገድሉ፣ እጅና እግር ሲቆርጡ፣ ቤት ሲያቃጥሉ፣ ቤተክርስቲያን ሲበዘብዙ የፈጸሙትን በደል ብቻ እያጋነነ ከፍጹም ጭካኔ ከፍጹም አውሬነት ጋር ቢያቀርባቸው አንድ ሰይጣን ቴዎድሮስ ራሱ ሊፈርስ ቻለ ማለት ነው። ሌላው ደግሞ ሁልጊዜ ቀን ሲያስቡ ሲደክሙ፣ ሁልጊዜ ለሀገራቸው መልካም ውጤት ሲያስገኙ የሰሩትን መልካም ስራ ብቻ እያጋነነ ተቀጡ፣ ተጎዱ የሚባሉትም በራሳቸው መጥፎ ስራ እንጂ በቴዎድሮስ ጭካኔና ክፋት አለመሆኑን እየገለጸና አጥፊዎቹን ሰይጣን እያደረገ ቢሰጥ መልአክ ቴዎድሮስን ራሱ ፈጠረ ማለት ነው። ከሁለቱም የተለየው ደራሲ ደግሞ ሰው እንደመሆናቸው መጠን ክፉም ደግም ቢሰሩ የሚያመዝነውን ወገን አይቶ ደግም ቢበላቸው ክፉ ቴዎድሮስ ፍጹም መልአክም ፍጹም ሰይጣንም ሳይሆኑ አገራቸውን የሚወዱ አንድ ታላቅ ሰው የነበሩ መሆናቸውን ሊገልጽ ይችላል። በራሴ በኩል ይህን ታሪካዊ ልቦለድ ስጽፍ መልአክ ወይም ሰይጣን ቴዎድሮስ ሳይሆን ሰው ቴዎድሮስ ለማሳየት ነው። አጼ ቴዎድሮስ ሩኅሩኅና ለጋስ ሰው ነበሩ። ቀደም ብዬ እንደገለጽሁት የወደደውን ሊቀ መላእክት ሚካኤል እንጂ በሴትና በወንድ ግንኙነት የተፈጠረ ሰው አይደለም የሚለው የከንቱ ውዳሴ ደራሲ ሲራገምም የዚያን ያህል በመሆኑ ብዙ ሰዎች በገለጹት አስተያየት አጼ ቴዎድሮስ ሰብአዊ ርኅራሄ ጨርሶ የሌላቸው ሰው መስለው ይታያሉ። ነገር ግን በአጼ ቴዎድሮስ ላይ ጎልተው ከሚታዩት ባህሪዎች አንዱ ፍጹም የሆነ ርኅራሄ ነው። ከታላቅ በፍጭት ላይ ወድቀው ፍጹም የጭካኔ ሥራ ይፈጽሙ ነበር በሚባሉበት ጊዜ እንኳን አልፎ አልፎ የሚያሳዩት ርኅራሄና ጸጸት፣ ለጠላቶቻቸውም የሚያደርጉት ይቅርታ፣ በሰው ክፋት የተጋረደ ታላቅ መንፈስ እንደነበራቸው የሚያሳይ ነው። እንግሊዞች ወደ ኢትዮጵያ የዘመቱበትን ታሪክ የሚገልጸው መዝገብ በዚያ ዘመኑ የገንዘብ ዋጋ የእንግሊዝ መንግስት 9 ቢሊዮን ፓውንድ አውጥቶ የጦር ኃይል እንዲልክ ስላስገደዱት ጠላት ንጉሠ ነገሥት የሚከተለውን ይገልጻል። ቴዎድሮስ በነገሱበት ጊዜ በጣም ብዙ የአረመኔነትና የጭካኔ ሥራዎች እንዳይፈጽሙ አገዱ። የባራ ንግድን አጠፉ። እቴጌይቷ አበች በሕይወት በኖሩበት ዘመን ሁሉ አጼ ቴዎድሮስ ሰብአዊ ርኅራሄ ያላቸው፣ ከመጠጥ የራቁ፣ ከማንኛውም ጎጂ ነገር የተቆጠቡ፣ ባላቸው ነገር ሁሉ ተደስተውና ጠግበው የሚኖሩ ሰው እንደነበሩና ከእሳቸው ሞት በኋላ ግን በአገራቸው ሰዎች ዘንድ ስማቸውን ያጠፋውንና የውጭ ጦር ወደ አገራቸው እንዲገባ ያደረገውን ጭካኔና ጥፋት ሰሩ ይባላል። ከጊዜ በኋላ በአጼ ቴዎድሮስ ትእዛዝ ታስሮ እንግሊዞች እስከመጡበት ጊዜ ድረስ የቆየውና ጆን ቤልን ይበልጥ ከሚወዱ በቀር ከማንኛውም የነጭ ዘር ይበልጥ አጼ ቴዎድሮስ ያቀርቡኝ፣ ይወዱኝ፣ ቃሌንም ይሰሙልኝ ነበር የሚለው የጆን ቤል ልጅ ባል የስዊሱ ተወላጅ ቴዎፍሎስ ዋልደማየር የቴዎድሮስ ሁኔታ በርግጥ ያሳዘነው በሚመስል ሁኔታ ብዙ ነገር ሲጽፍ የንጉሱን የርኅራኄ ጠባይ አንስቶ አንድ ቀን ከንጉሱ ጋር በገጠር ቦታ ስንሄድ አንዲት በግማሽ የተራበችና ልብሷ ትቷት የሄደ ደሃ ሴት አገኘን። ንጉሱ ከበቅሏቸው ወርደው የራሳቸውን ሸማ አውልቀው ሰጥቷል። ከዚያ በኋላ ገንዘብ ጨምረው ሊሰጧት ቢፈልጉ ገንዘብ በእጃቸው ስላልነበረ ጥቂት ብር ሊያበድራቸው እችል እንደሆን ጠየቁኝ። እኔም አዎ ጃን ሆይ 5 ብር ስለያዝኩኝ ሊወስዱ ይችላሉ ብዬ መለስኩላቸው። እሱንም ወስደው ለሴትየዋ ሰጥቷል። ይህ ገንዘብ ብዙ በጎች ሊገዛላት ይችል ስለነበር ሴትየዋ እየፈነጠዘች ሄደች። ማምሻ ንጉሱ 100 ብር ሰጡኝ ይላል። ዋልድማየር በግድ ያጤ ቴዎድሮስ ሁኔታ የተረዳ ይመስላል። በመጨረሻው ጊዜ እንዴት እንደፈራቸው ሲገልጽ እንኳን ድሮ ልበ ርቱዕ የነበሩት አሁን ግን አፈሪና ጨካኝ ከሆኑት ንጉስ መራቅን ተመኘው አለ እንጂ እንዲያው ዝም ብሎ አረመኔ ሊላቸው አልፈለገም። ወልተር ክላውዴን እጅግ በጣም ለጋስ፣ ከማንኛውም ስግብግብነት ሁሉ ነፃ የሆኑ ሰው ናቸው ብሏል። አጤ ቴዎድሮስ የሸፈተው ህዝብ ከብት እንዲዘረፍ በሚያዙበት ጊዜ እንኳን የራሳቸውን ድርሻ ምን ይሰሩበት እንደነበር ሲገልጹ አለቃ ዘነብ የሚከተለውን ጽፈዋል። ከብቱም ለንጉሱ 2 እጅ ለወታደሩ 1 እጅ ይደርሰዋል። የንጉሱንም እጣ ጉልበት ለሌለው፣ ለደካማ፣ ለታመመ፣ ለእንግዳ ይሰጡታል። አጤ ቴዎድሮስ ፍጹም ጭካኔ ይሰሩ ነበር በሚባልበት ጊዜ እንኳን ርኅራኄያቸው ጨርሶ ትቷቸው አልጠፋም ነበር። ለምሳሌ አለቃ ወልደ ማርያም የተባሉት ኢትዮጵያዊ ጽፈውት ሙሴ ጊልሞት የተባሉት ፈረንሳዊ ያሳተሙት የአጤ ቴዎድሮስ ታሪክ እንዲህ ይላል። ይህንንም ፊት እንደተናገር በይፋ ከተማ ቤት እያስገቡ አነደዱት። ከመንገድ በላይ በታችም የነበሩ ቤት ሁሉ በሰው መቃጠል አለቀ። እንዲህ ባለቀ ጊዜ ደብረ ታቦር ላይ እርጉዝ እመቻትም ወንዱም እየተያዙ ሲቃጠሉ፣ ቢመሽ ቤትም ቢያልቅ ከሜዳ ላይ እየጠበቁ በዝናም ራቁታቸውን አደሩ። በማግስቱ ለማቃጠል ቤት ሲገቡ የአምስት ዓመት ልጅ እናቱን እጇን ይዞ እንደ ትናንት ዝናብ እንዳይመታ ነይ ቶሎ እንግባ እያለ ሲያለቅስ እናቱም ስታለቅስ አይተው ጠየቁ። የልጁንም ነገር በሰሙ ፈጣሪ ምን ነው እንዲህ ታደርገኛለህ? ወይኔን ቶሎ ግደል፣ ህዝብ ይረፍ ብለው አልቀሰው ሊቃጠሉ የቀረቡትን ሁሉ ምረውት በያገሩ ገባ። ለአጤ ቴዎድሮስ አስተያየትና ድጋፍ ለመስጠት ሳይሞክሩ ዝም ብለው የሚናገሩት አለቃ ወልደ ማርያም በዚህ ቀጥለው አንድ ሰው ቤቱ ሲቃጠል ሳያውቀው በእህል ጉድጓድ ውስጥ ገብቶ ከእሳቱ ድኖ ስላዩት ቴዎድሮስ የእግዚአብሔርን ሥራ አድንቀው እንዲሄድ መተዋቸውን ይገልጻሉ። አጼ ቴዎድሮስ ጸሐፊ የነበሩት አለቃ ዘነብ ጸባውት ሄኖ ሊትማን የተባሉ ጀርመናዊ ያሳተሙት የአጼ ቴዎድሮስ ታሪክ የእቴጌ ተዋበችን ሬሳ ይዘው በሚንከራተቱበት ጊዜ የወጓቸውን ጠላቶች እንኳ ከማረኳቸው በኋላ ስለ መድኃኔዓለም ብለው እንደለቀቋቸው ከዚህም በቀር በየቦታው ሽፍቶችን ባጠፉ መጠን ብዙ ጊዜ ስለ መድኃኔዓለም እያሉ ጠላቶቻቸውን መልቀቃቸውን ይገልጻሉ። ጀግናው ቴዎድሮስ ለአጼ ቴዎድሮስ ስለ ብዙ ስራቸው አሟጋች ነገር ሲፈጠር ጀግንነታቸው ብቻ ሁሉም ተስማምቶ መስክሮለት ከሙግቱ ወጥቷል። ያ የስድብ መዓት የሚያወርድባቸው ዶክተር ሄንሪ ስተርን እንኳን ታዛ በእነዚያ ጊዜዎች ያሳያቸው ፍርሃት ጨርሶ የሌለበት ጀግንነትና የጦርነት ስልት ወዳጆቹም ጠላቶቹም እንዲያደንቁትና እንዲያጨበጭቡለት አድርገውታል ይላል። አጤ ቴዎድሮስ ጀግንነት የማንም አፍ ምስክር ከሚሆን እረፍት የሚባል ነገር ሳያውቁ በያቅጣጫው ተንከራተው አንድ ያደረጉት የኢትዮጵያ አፈር ይመሰክራል። አንዳንድ ሰዎች አጼ ቴዎድሮስን ጥቁሩ ናፖሊዮን ይሏቸዋል ይባላል። አንዳንዶቹም ጠቅላላ ስራቸውና መንፈሳቸው የሚመሳሰለው ከታላቁ ጴጥሮስ ጋር ነው ይላሉ። ምናልባት ከጴጥሮስ ጋር የሚመሳሰሉባቸው አንዳንድ ነገሮች አሉ። ከናፖሊዮን ጋር ግን ብዙ መመሳሰል ያላቸው አይመስሉም። ናፖሊዮን የተነሳው ነፃነት፣ እኩልነት፣ ወንድማማችነት በሚሉ ቃሎች አንድ በሆነ በሰለጠነ ህዝብ መካከል ሲሆን የህዝቡን ሙሉ ድጋፍና ኃይል ይዞ ያን ያህል ድል አገኘ። ቴዎድሮስ ያን ሁሉ ጀግንነት ምንም ሊያውቅላቸው ባልቻለ ህዝባቸው ላይ አውለውት ራሳቸው ለሚስተር ራሳም እንደነገሩት ሁሉ ከኢትዮጵያ ንጉሠ ነገሥትነት ወደ መቅደላ ባለቤትነት ብቻ ወርደው ህዝባቸው ብቻ ሳይሆን ከጦር ኃይላቸው አብዛኛው ከፍቷቸው በሚገኙበት ጊዜ ባንድ ከውጭ የመጣ ጦር ድል ሆኖ ጠቅላላው ሁኔታ ሁለቱ ሰዎች ሲመዛዘኑ ናፖሊዮን በአካባቢ ኃይል፣ ቴዎድሮስ በራሳቸው ኃይል የተነሱ ሆነው ሲገኙ ካነሳሳቸው በኋላ ግን ናፖሊዮን የሚመራው ህዝብ ሲኖረው ኢትዮጵያ ቴዎድሮስን ባፈራች ጊዜ መንጋ ሳይኖራት እረኛ አደራጅታ ነበር። ህዝብ ቢኖራቸው ኑሮ ግን ከናፖሊዮንም የበለጠ መንፈስ እንደነበራቸው የሁለቱን አሟሟት ማየት ብቻ ይበቃል። ጀግናው ናፖሊዮን ቡናፓርት ለመጨረሻ ጊዜ ተሸንፎ እድሉ እንደከዳችው ባየ ጊዜ ለእንግሊዝ ዘውድ እንደራሴ የሚከተለውን ደብዳቤ ጻፈ። ልዑል ሆይ፣ አገሬን በከፋፈሏት አጥቂዎችና በአውሮፓ ሀያላን መንግስታት ጥላቻ ተጠቅቼ የወደቅኩት ሰው የፖለቲካ ስራዬን አቁሜ በእንግሊዝ ህዝብ መሃል ለመቀመጥ እንደ ቶሚ ስቴክሊስ ሁኜ መጥቻለሁ። ይህን ከጠላቶቼ መካከል ይበልጥ ሀያል፣ ይበልጥ በባህሪዮ የጸኑ፣ ይበልጥ ለጋስ ከሆኑት ከልዑልነቶ እንደማገኘው ስለማስብ በእንግሊዝ ህዝብ ህግ ስር ተጠብቄ እቀመጣለሁ። ናፖሊዮን ይህን ደብዳቤ ጽፎም ልመናው ሳይሳካለት ቀረ። ለዚህ ደብዳቤ የመጣለት መልስ እንዲያውም ንጉሠ ነገሥትነቱን እንኳሽሮ ጄኔራል ቦናፓርት በእንግሊዝ ምድር ላይ አያርፍም፣ ወደ ቅድስት እሌኒ ደሴት ይወሰዳል እንጂ የሚል ቃል ነበረበት። አጼ ቴዎድሮስ ግን እጆን ይስጡ ሲባሉ በዚህ ሁሉ ጥቃት ያደረሷቸውን የአገራቸው ሰዎች ወቅሰው ኃያላኑን ክንድ እንደ ሕፃን ልጅ እጅ ሲያንጠለጥል የኖረ እጅ በማንም እጅ የማይጨበጥ መሆኑን ገልጸው ድል ሲሆኑ የራሳቸውን ሕይወት ሳይደፈር በራሳቸው እጅ አጠፉት። ቴዎድሮስና ሃይማኖት። አጼ ቴዎድሮስ ፍጹም ክርስቲያን ሰው ነበሩ። ከፉከራዎቻቸው አንዱ የክርስቶስ ባሪያ ወይም የመድኃኔዓለም ባሪያ ማለት እንደነበረ ብዙ ጊዜ ይነገራል። ከዚህም ጋር ኢትዮጵያውያን እስላሞችን ስለ ሃይማኖታቸው አንድም ጊዜ አስቸግረዋቸው አያውቁም ነበር። አጼ ቴዎድሮስ ምንም እንኳ ካህናትን ቢጠሩና ቤተክርስቲያንን በኋለኛው ጊዜ እጅግ ቢደፍሩ፣ ሃይማኖት በሕይወታቸው ውስጥ ከፍተኛውን ቦታ የያዘ ነገር ነበር። የመንግስታቸው የውጭ ዓላማ ከተመሰረተባቸው ታላላቅ ነገሮች አንዱ ቱርኮችን መጀመሪያ ከኢትዮጵያ ጠረፎች ቀጥሎ ከኢየሩሳሌም በማባረር የክርስቲያንን ሃይማኖት መስፋፋት ነበር። በክርስቲያን ሕግ ከሚስታቸው ጋር በተክሊል የቆረቡ ሰው ነበሩ። እግዚአብሔር ለእኔ ለለማኙ ዙፋን እንደሰጠኝ እውቀት እንዲሰጠኝ ጸልዩልኝ እያሉ በእግዚአብሔር ፊት ራሳቸውን ዝቅ ያደርጉ ነበር። ታላቅ ክብር ከነፍስ ጋር ሲመዛዘን ምንድን ነው እያሉ ዙፋናቸው እግዚአብሔር ለሰው ልጅ ካዘጋጀው ሰማያዊ ክብር ጋር ሊመዛዘን የማይችል መሆኑን ይናገሩ ነበር። በአውሮፓ መንግስታት ላይ ያ ሁሉ ሊፈጸምላቸው ያልቻለ ጽኑ ተስፋ ሊኖራቸው የቻለውም በእነዚህ ሀገሮች ያሉ መሪዎች ሁሉ እንደሳቸው ለክርስትና ሃይማኖት የሚጨነቁ ስለመሰላቸው ነበር። ቆንስል ዎልተር ክላውዴንም ያለ ክርስቶስ እኔ ከምንም ነገር አልቆጠርም፣ ይህን የተዘበራረቀ መንግስት እንዳጣራውና እንዳሻሽለው ተመርጬ ከሆነ ግን ترسو ارداتا غار اين اندالا درق من ياد قدينيال يلو اندانا برغال سوال بكريستيان النتاج شو تلال لات شو سنا دكتر هنري بلانكي تبالو راسات شو عطرو ياقو يتسو كزي المكتلون اينا قرار كايناتون ما يمنان فلونو باتشو يتلوات شونا اينا فاتشو نبار يون انجي بيتم سيهدو يدن قوان بيتا كريستيان سايزونا عند سراويت كتاوس دباسر النادي اقوانا ساس كتلو بچراش ايهدو نبار بيتا كريستيان سيالفوم سايس سالمونا مكان مدرافون سايسمو بفلسوم عالفوم نبار يتيو درس يامرو چلو تانا اكالاوي اقوام بزوج تلالت سووج ام داينت بجاس توتا يتفتاج شوائد اللوم ببزوني تا كسو يمي بالتوبت يتفتفت توتا نبارات شو بدل ادراجي النفات شو يتاوكو بزو تلالت مريوج من المنقواب اغزان يوي عالم هزب زند سماج شو بات ام قنو ميتاوكو بطوين يان نفات شو باقينيوس دل بيهون نزي سووج بطوين يان نفات شو كالات شو شلوتا اكل يوانا ويم يبلتا ليلة ليلة يتفتو ستوطا حيث باتشوال نمستالي تالاقو سكندر طورنت مولدو بايكادل ياتشنفون آقالنا ياتشنفاتشون تراسوش بقس يميدا منسس جدب جنرال النبارم ياتشنفاتشو آقالوش آقالو بزيا زمن ينباراتن سلطاني يتكبلو يتلطنونا بمال كامتا يممرون ديونو يميدتاتا راسو يبستلو قاتي عالو يكينا تباباتنا يسنا تبابات سراوالشن طالم يميوك يمينا قدرو كلو اوقاتونا خلات سونتون يميقل سلت سو نبار يوليوز كيسار من دزيو يتطار راسو نبار سايفون وداخوتو كتو بإربان السابت يزيه بعلموس يسوني عزنا لاتشو صف مصابوج صفوال بدل ادراجي نتبجا لمسرس ايشلي نبارون يروما يكيتار قزاتم ملكم بونونا ببضو منفس شمر يماشا نفت ابايبا نبارو انتداراري نتو مسرطوز عالفوال يلو جيم بطرن ينت يتاوقوت اند قداماوي نابوليون نتالاكو فريدريك نتالاكو بيتروس يدر ادراجي نتم تميازو تراوراري كوانا يتقوم مالي اجيك يمي الليو بتكفياره يمن فسلك الناس نباراتشو نقرقن عند صحافي يقالم هز كتاكاميوشو سووشيلك لا تيوشو يلك سناشو تشرا يتسال اندالو غلو نزين تاران لا تسووش باستكاكيوشي سورميداوش بفتسخموس يقداي الناس مويا كالسك بلاي سياتين كاتشو بسلام جزي لفتسخموشو كفتان يا موياوش كمسقانا يتقوطبانو የኛው ታላቅ አጼ ቴዎድሮስን ወረኛነታቸውና በኋላኛው ጊዜ ባገራቸው ላይ ያደረሱት ጥፋት ተጋኖ ሲነገርላቸው ብዙ ታላላቅ ጥፋቶቻቸው ለሀገራቸው ሰዎች ጎልተው ሳይታዩ ተውተው ቆይቷል። አጼ ቴዎድሮስ እንዳካላቸው ኃይል የተነከረ ያምሮ ኃይል ነበራቸው። በዘመናቸው ከፍተኛው ከሱኖ ይገመት የነበረውን ያገራቸውን ትምህርት በጥልቅ ከማወቃቸው በላይ አረብኛ አጣርተው የሚያውቁ ሰው ነበሩ። የአረብኛ ቋንቋ ችሎታቸውን ስለማይታወቅ ኢትዮጵያዊ ጽፎት ኢጣሊያዊው ፕሮፌሰር ፉፌራ ያሳተሙት መጽሐፍ አረብኛ ትንሽ ይሰሙ ነበርና ብሎቻል። በአረብኛ ቋንቋ ያነጋገራቸውና ወደ አረብኛ የተተረጎመ ደብዳቤያቸውን ትርጉም በአረብኛ ራሳቸው ሲያርሙ ያዩዋቸው እነ ሚስተር ራሳም ጥልቅ የሆነ የአረብኛ ቋንቋ ችሎታ እንደነበራቸው ገልጸውታል። እዚህም ጋር ከፍተኛ የግጥምና የንግግር ችሎታ የነበራቸው ሰው ነበሩ። ለምሳሌ እጅግ የሚወዷቸውና ታላቅ ድጋፋቸው የነበሩት ባለቤታቸው እቴጌ ተዋበች የሞቱባቸው ጊዜ ሲያለቅሱ የገጠሙትን እስቲ ጠይቁልኝ ርቃ ሳትሄድ እቴጌ ተዋበች ሚስት እናት ገረድ እጅግ ሙያ አዋቂ ዛሬ ተቀበረች መድኃኒቱን ምሳ ታበላኝ ነበረች የሚለውን ግጥምና በህዝባቸው ክፋት ተስፋ ቆርጠው የጨካኝ ስራዎችን በሚፈጽሙበት ዘመን እኔ ምን ቸገረኝ ቢበስል ባይበስል ገና ሆዴ ሽሮ ይበላ ይመስል ያሉትን ማስታወስ በቂ መረጃ ነው። እነዚህ ስድስት መስመሮች ለአጼ ቴዎድሮስ የግጥም ችሎታ ቋሚ ምስክሮች ናቸው። በዚህ ሁኔታ በገናቸውን እያነሱ በተቀኙ ቁጥር ፈሶ የቀረውን የግጥም ጎርፍ መገመት አያቅትም። በንግግር ችሎታቸው በኩል ስንመለከት ደግሞ አንዳንድ ጊዜ ሌላውን ቀርቶ ተሳዳቢዎችንም ሳይቀር በግድ የሚያስቅ ነገር ይናገሩ ነበር። ለምሳሌ ቅጥ የለሹ የፈረንሳይ ቆንስል እየዋሸ ሊያሳስታቸው ሲሞክር ስላወቁበት በሀገሬ ውስጥ የሚበቁ ዋሾች ስላሉኝ ሙሴ ሌዣን ወደ አገሩ መሄድ አለበት ብለው አባረውታል። በብዙ ሁኔታ ያስቸገሯቸውን የቤተ ክህነት ሰዎችም ራሱን ታጣቂ ወገቡን ሰባቂ እያሉ ይሳደቡ ነበር ይባላል። የእስክንድሪያው ፓትርያርክ አባ ቄርሎስ የኢትዮጵያን ለመጎብኘት መጥተው በነበረበት ጊዜ ከሃይማኖታዊው መልእክታቸው ይልቅ የግብፁ እንደራሴ የሰይድ ፋሻ መልእክተኛ ነኝ በማለት የእሱን ጉዳይና ስብከት የሚመለከት ነገር አጥብቀው ሲከታተሉ ስላዩቸው በነገሩ ተገርመው ያደረግንልዎት የክብርና የወዳጅነት አቀባበል ሁሉ ስለ ክርስቶስ ፍቅር ወይ ስለ ሰይድ ፋሻ ታማኝነት ያደረግንልዎት ይመስሎታል በማለት አንጀት የሚያሳርር ያሽሙር ጥያቄ አቅርበው ፓትርያርኩን አበሳጭተዋቸዋል። ቀደም ሲል ኢትዮጵያ ውስጥ በሚስዮናዊነት የቆዩትና በኋላ በኢየሩሳሌም የፕሮቴስታንቶች ጳጳስ የነበሩት ዶክተር ሳሙኤል ጎባት የሃይማኖት መጽሐፍ ስጦታ በላኩላቸው ጊዜ ዶክተር ጎባት በእጅ ያለውን ነገር ከሚልኩልኝ ይልቅ አንድ ሳጥን የእንግሊዝ ባሩድ ቢልኩልኝ ይበልጥ ደስ ባለኝ ነበር ብለዋል። አጼ ቴዎድሮስ በአገራቸው ጉዳይ እጅግ የበሰለና ከማንኛውም ኢትዮጵያዊ የተሻለ እውቀት የነበራቸው ከመሆኑ በላይ በነ ጆን ቤል እና በነ ክላውዲን አማካይነት ስለ ጠቅላላው ዓለም ሰፊ እውቀት አግኝተው ስለነበር ብዙ ኢትዮጵያውያን በስህተት እንደገመቷቸው አገራቸውን ለማጥፋት የተፈጠሩ ሰው አልነበሩም። የአጼ ቴዎድሮስን ጠቅላላ ትልቅነት ባጭሩ ለመግለጽ በነገሱበት ጀምሮ እስከሞቱበት ጊዜ ድረስ በጠጋቸው የኖረው ቆንስል ክላውዲን የአእምሮና የአካል ጥንካሬያቸው ድካም አይሰማውም። መንፈሳቸውና አካላቸው ድፍረት ወሰን የለውም። ሰርተው አይታክታቸውም። ቀንም ይሁን ሌሊት የሚያርፉት በትንሹ ነው። ሐሳባቸውና የቋንቋ አገላለጻቸው የተጣሩና ባጭሩ ለመረዳት የሚቻሉ ናቸው። ማመንታት በሳቸው ዘንድ አይታወቅም ብሏል። ሄንሪ ብላንክም ስለ ሰውነት አቋማቸውና ስለ ጠቅላላ ሁኔታቸው የሚከተለውን ጽፏል። በ1859 ዓ.ም ተመረጡ። ለመጀመሪያ ጊዜ ሳያቸው እድሜያቸው ወደ 48 ዓመት ይሆናቸው ነበር። የሰውነታቸው ቀለም ከአብዛኛዎቹ የአገራቸው ሰዎች ይበልጥ ጠየም፣ አፍንጫቸው ሰግደድ ያለ ነበር። አፋቸው ሰፋ ያለ ሲሆን ከንፈሮቻቸው በጣም ትንንሾች ነበሩ። የሰውነታቸው መጠን መካከለኛና በጣም ጠበቅ ያለ ከጡንቻማነት ይልቅ ብርቱነትና ጠንዛዛነት የሚታይበት ነበር። በፈረስና በጦር ውርወራ ማንም የማይወዳደራቸው፣ በእግር ሲጓዙ እነዚያን የብርቱ ብርቱ የሆኑ ተከታዮቻቸውን የሚያደክሙ ሰው ነበሩ። አይኖቻቸው ጥቂት ጎድጎድ ብለው ለስላሳና በብሁር አይኖች ላይ የሚታየውን የመሰለ መቁለጭለጭ የሚታይባቸው ስለሆኑ በመልካም ሁኔታ ላይ ባሉበት ጊዜ አንድ ሰው እነሱን ሲያይ ሰውየውን እንዲወዳቸው ያደርጉታል። በተቆጡ ጊዜ ግን እነዚያ አይኖች ደም ለብሰውና በቁጣ ተቃጥለው ሲታዩ እሳት የሚተፉ ይመስሉ ነበር። ንጉሱ የቁጣ መንፈስ ባደረባቸው ጊዜ ጠቅላላ ሁኔታቸው አስፈሪ ነበር። ጠየሙ ፊታቸው አመድ የመሰለ ንጣት ያለብሰዋል። የተገጠሙት ስስ ከንፈሮቻቸው ባፋቸው ዙሪያ ትንሽ ነጭ መስመር ያለ መስለው ይታያሉ። ጠጉራቸው ቀጥ ብሎ ይቆማል። በጠቅላላው የሚታይባቸው ሁኔታ ሁሉ ለመቆጣጠር ለማይቻልና እጅግ አስጊ ለሆነ ቁጣ ዋና ምሳሌ ነበር። ይሁን እንጂ ይህ ሁሉ ሆኖ ሰዎችን በማግባባት ጥበብ ማንንም አይደርስባቸውም ነበር። ከሚሞቱበት ጊዜ ጥቂት ቀኖች ቀደም ብሎ በተገናኘናቸው ጊዜ እንኳን ያንተ ንጉስ ክብርና ግርማ አንተለያቸውም ነበር። እጅግ በነጠረ ታላቅ ሰው ላይ ሊታይ የሚችል የወዳጅነት መንፈስና ከመልካም ትውልድና አስተዳደግ የሚገኝ ከፍተኛ ባህሪ ይታይባቸው ነበር። ፈገግታቸው ሰውን በጣም ይማርክ ነበር። ቃሎቻቸው ጣፋጮችና ጸጋን የተሞሉ ነበሩ። ይህን ያየ ሰው እኒህን ትውትና ፍቅርና ጸጋ የለበሱ ንጉሠ ነገር በውስጣቸው ያለውን አመጽ ደብቀው የሚታዩ ፍጹም አታላይ ሰው ናቸው ብሎ ለማመን ችግር ይሆንበታል። እኒህ ሰው ለአንድ አይነት ነገር ሰው ብለው ሳይለምኑና ምክንያት ሳይኖር የጭካኔ ወይም የተንኮል ሥራ በፍጹም ሰርተው አያውቁም። ይኸውም የሚሰሩትን ሁሉ በፍርድ መንፈስ ተመርተው እንደሰሩት ለመግለጽና ለማሳመን ነው። እርግጥ ነው ይህ ሰው ምክንያት ብለው አቀረቧቸው የሚሏቸው ነገሮች ካስከተሉት ጥፋት ጋር አይወዳደሩም። ይሁን እንጂ ምክንያቶችን ትንሽ ቢተችም የቴዎድሮስን ትልቅነት አልካደም። አንተ ቴዎድሮስና የውጭው ዓለም። አንዳንድ ሰዎች እንደሚገምቱት አጼ ቴዎድሮስ ለውጭው ዓለም ብዙ የማያውቁ የነበሩ ሰው ይመስሏቸዋል። ከዚህም ጋር ንግሥት ቪክቶሪያን ላግባ ዓለምን እወራለሁ ብለው ነበር እያሉ ይናገራሉ። የቤደንና የክላውዴንን ነፍስ ይማርና አጼ ቴዎድሮስ ዓለምን ጥሩ አድርገው ነበር የሚያውቋት። ንግሥት ቪክቶሪያን ላግባ አሉ የሚባለው ወሬ ሙሉ በሙሉ ሐሰት ነው ሲል ቴዎፍሎስ ዋልድማየር አጭርና ቁርጠኛ በሆነ ቃል ክዶታል። ለዚህ ተረትም መነሻም መረጃም የለውም። ለንግሥቲቱ በጻፏቸው ደብዳቤዎች ለዚህ ወሬ ፍንጭ የሚሰጥ ምልክት የለም። ወደ ንግሥት ቪክቶሪያ ለምን እንዳዘነበሉ ለማወቅ የሚፈልግ ክላውዴንና ቤል የማን ዜጎች እንደነበሩ ሊረዳ ይገባል። ከዚህም በቀር ለፈረንሳይ ንጉሥ ናፖሊዮን ሶስተኛና ለሌሎችም ታላላቅ የአውሮፓ ንጉሶች ደብዳቤ የጻፉት ሚስት ፈልጉልኝ ብለው ስላልሆነ የንግሥት ቪክቶሪያ ሴት መሆን የቴዎድሮስን ዓላማ ለማቃወስ ምክንያት ሊሆን አይገባም። ዓለምን ለመውረር ያስቡ ነበር ስለሚባለውም ሚስስ ፕላት እንግሊዝንና ፈረንሳይን ለመውረር ይፎክራል ብላ ጽፋ ስትልክ በተያዘ ደብዳቤ ላይ ነገሩ ሲገኝ እናንተ አውሮፓውያን ለምንድን ነው እንደዚህ የምትዋሹ? እኔ እንዴት እንግሊዝንና ፈረንሳይ ልውጋላለሁ? እኔ ደሃ መሆኔንና እንግሊዝና ፈረንሳይ ጥቂት መርከቦች ልከው እንደሚያቸንፉኝ አውቃለሁ ብለው ራሳቸው ተናግረውታል። እርግጥ ነው የሀገራቸውና የሃይማኖታቸው ጠላት የነበሩትን አረቦችና ቱርኮች ለመውጋት ያስቡ ነበር። ለዚህም ቢሆን አገራቸው በጠላቶቿ የተከበበችና በር የሌላት መሆኗን ስለሚያውቁ ከክርስቲያኖቹ የአውሮፓ መንግስታት ጋር እንደ ልብ እየተገናኙ እርዳታ ከማግኘታቸው በፊት ምንም ማድረግ እንደማይችሉ ያውቁት ነበር። ይሁን እንጂ ወደ አገራቸው በወራሪነት ከመጣ ማንንም የሚፈሩ ሰው አልነበሩም። ለምሳሌ ከዚህ የሚከተለውን ቃል ለሙሴ ሌዣን ተናግረዋል። የአውሮፓን መንግስታት የተንኮል ብልሃት አውቀዋለሁ። ለምስራቃዊው ዓለም አንድ ክፍለ ሀገር ለመያዝ በሚፈልጉ ጊዜ መጀመሪያ ሚስዮናውያንን ይልካሉ። ከዚያ በኋላ ሚስዮናውያንን የሚያጠናክሩ ቆንስሎች ይልካሉ። በመጨረሻ የጦር ወታደሮችን ይልካሉ። እኔ በዚህ የምታለል የሂንዱስታን ራጃ አይደለሁም። ከሁሉ አስቀድሞ ወታደሮች መጥተው እነሱን መግጠም እመርጣለሁ። ቴዎድሮስ ታላቁ አስተዳዳሪ። አጼ ቴዎድሮስ ምንም እንኳን ራሳቸው እንደተናገሩት ህዝቡ ራሱ ከሳቸው ደግ አስተዳዳሪነት ይልቅ በዘመነ መሳፍንት ሲሰራበት የቆየውን የጭካኔና የውንብድና አስተዳደር በመምረጡ ዓላማቸው ባጭሩ ቢቀጭባቸው ኢትዮጵያ ያቀዱትና በስራ ላይ መዋል ጀምረውት የነበረው አዲስና እጅግ መልካም የሆነ አስተዳደር ለሚታላቅ ሰው የአስተዳዳሪነት ችሎታ ቋሚ ምስክር ሆኖ ይኖራል። ነቃፊውና ጠላታቸው የቁጣ እጃቸውን የቀመሰው هنري ستيرن انكوا سلازي سيناغر منم انكوا اجيك يبزونا لجل جيونو سراواش بينو رباتشا كل كان بزوس آسوشن لفرد سراموالن كفتن يقوم نغر يالو حايمانو ساوي تقبارات شوادر جو سلامي سروبت بكتمام مونا بطور سفر فتح جانوهي فتح جانوهي ينبيلو اجيك يبزو كفاشوشنا تكستاشوش آسوشي شوه جوراتشون سيسانتكو يول نبار يلاد ماجي تيودروس ليبان ناك أمان يانا تفو باري عيالو بسو منقر انتي كرادر ربو وتدرنا شو هلو بدموس انتي تدردرنا سلام ويسهز سلام النانبرس بماننم انداي الدفر قبو ممالجا مبال نقر شرسو انتي تفا عدر ربو جاندان بيجيب جاي بتنشم يوم بتلق قداي ودراسات شو يكرره عريستاون بما سمات فرد يقين نبر لبزو كفو تلاسي تشاكشو فلسوم يكستا يادرقو نبر هزبن بدلو فاقين يواجشو وداجو تشاكشونم يالم نرز كتوال والتقدر بالاقرون بيزر سلاسة سبارتون قرصواتشو سيلو بالاك ازنر سطوال عزيتي ودروس اندى تالاك استداراري نتاكشو اجيك سفقنا يعني دنس منفتيا لبت لب نبراكشو عند الراجي ونقصانقص يشبتا مسافة براساتشو سراويس خير بيتشا ويتراتشو متو اغراتشو بيتشاتشو كيازبوالا عندان دل الراجيو جندن بيساروز قزاخو نولو عبرواتشو لسن قلاسو سووت بيتشا ايجاك كفافلو عالتصن
I'm gonna make you mine.
ዲሞክራሲ ጋር ለሚደረጉ ግንኙነቶች በሚከተሉት አድራሻዎች መጠቀም ይቻላል። በደብዳቤ ኖታ ዲሞክራሲ የመልእክት ሳጥን ቁጥር 73337 ዋሽንግተን ዲሲ 20056 USA ሲሆን በኢሜይል efdpu@aol.com
ሀዘንተኛ እናቴ ሀዘንተኛ እናቴ ሀዘንሽ ቢበዛ መልክሽ ጠቆረብኝ ሆነብኝ ቅርሳሳ ምንም ቤትሽ ቢፈርስ ኑሮሽ ቢደረባ እግርሽ ቢሰነከል ብትሆኚ ሸነባ ዳግመኛ እንድትመጪ ታየኛል እኔ ለልቤ ደስታ ሐሴት ለዘመኔ እንዲህ አይደለም ወይ ኑሮ ባለም ላይ ሲወርቁ ሲነሱ መከራ ሲታይ መከራኔ ሳለ ሲኖር እየተገፋ መነሻው ጉል ነው የሚታይ በይፋ ችግር ያጠለቀው የጠራው ገላሽ የብርታት ዓላማ አነዋወርሽ ያን ጎልሽ ነጣነት እጅግ የረቀቀ ያልገባው አጋዘው የገባው አለቀ ስንቱ ነገር ቀረ ፈጥኖ ተደምስሶ ባንቺ መልክ አግጦ ውበትሽን ለብሶ ሀዘንተኛ እናቴ ውበትሽ የጠራው የተመኘሽ ሁሉ አንገቱን ሰጠልሽ አለቀ በሙሉ እኔም ማረከኝ ባየው መልክሽን እኔም እንደነዚያ ልስጥሽ አንገቴን ሀዘንተኛ እናቴ ጎኔ የህይወቱ እከተልሻለሁ በቀን በሌሊቱ ከቷልሻም እኔ ተነጥሮ ኑሮ እስኪደርስ ድረስ ታላቁ ቀጠሮ የህይወቴን ማብቂያ እመኛለሁ እኔ ሀዘንተኛ እናቴ ካንቺ ከመለየት ስኖር በዘመኔ ይቆራርጠኝ ውርጩ ይቆርጥመኝ ብርድ አይቀጡ ልቀጣ ይውረድብኝ ስል ቁም ነገር አይደለም የለኔ አካል በሞት እንዲከተት አውቃለሁ ገላዬ ለሌላውም በልክ ለኔም በመጠኔ መድረሱም አይቀር ነው ሲፈሩት ቢኖሩ መፈጸም አለበት ይኸው ነው ተግባሩ ሞት ለረታው አካል እንዲመጠነቅ ከንቱ መዳለል ነው በራስ መሳለቅ ሀዘንተኛ እናቴ አንቺ ነሽ ንብረቴ አንቺ ነሽ ህይወቴ የአእምሮዬም መቤት የህሊና ሀብቴ ጥራቸው እጅግ ነው ህልቆ መሳፍርት ወሰንዲካ የለው እስከ ምጻት ያፈቀሩሽ ልጆች ወይናቸው የሞቀ ፍቅርሽ ከልባቸው እጅግ የጠለቀ ለአንቺ እንደተገዙ በፍጹም ልቦና ሄዱ ገሰገሱ የሞትን ጎዳና ሀዘንተኛ እናቴ ምንኛ የጠና የወደደ አንጀት ያፈቀረሽ ሲለየ ሲፈታ በሞት ሀዘንሽ ቢበዛ ሀዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ ይታየኛል እኔ እንባሽ የሀዘን በፊትሽ ሲለካ ሆኖ ሰመመን ስካዜሽ ወጨፎ ሰቀቀንሽ ጭፍና ሸረጠጠው ልቤን አደረገው መና እንዳይዘለቅ የለም አብረን እንዝለቅ የትንሣኤ ብርሃን እስከሚል ፍንጥቅ። ሐዘንተኛ እናቴ የመጣውን ቀንበር እኔም ልሸከመ ልራሴ ልቆፍረው በተለምሽው ትልም። ቅስምሽ አይሰበር ወዝሽ አይመጠጥ ይመለሳልና እንዲሆን በቅጥ። ስንዴ በመሬት ውስጥ ተዘርታ በስሳ ብዙ ታፈራለች ሙታ ስትነሳ። ቢሞቱ ልጆችሽ ትንሣኤ እንጂ ነው ሐዘንሽን ባሴት ሊለውጡ አስበው። ቃትሽ ይጠፋል በኃይል ተደምስሶ ሕይወትሽ ይጠራል የነበረ ደፍርሶ። ያለፈው አለፈ መጪውን ጠብቂ ለምትሄጁ መንገድ ስንቅንሽን ሰንቅንቂ። የልጆችሽ አጥንት የሞቱት ሁላ የሚለመለም ነው አንድነት በመላ። ስጋቸው አበባ አእምሯቸው ፍሬ አብቦ ያፈራል ከነገ ከዛሬ። ምን የወላድ መሃን አሁን ብትሆኚ እዱ መድራቱ የሚባል ወንድ ልጅ እንድትወልጂ መኚ። ያውስ ቢሆን ለዚያ ልጆችሽ መች ሞቱ ሐዘን አይግባሽ ታሪክ ቤት ሊሰሩ መንገድ ሄዱልሽ። ትላንት ሄጄ መጣሁ ከረጅም ጎዳና ከልጆችሽ አንዱ ከመቃብር ሆኖ ጠየቅኩት ሲቃና። ይህን መልአክ ትላከኝ እንደ ነገር ላንቺ እናታችን የኛ እንድትበረቺ። አትዘን እናቴ ትበል በርታ በርታ አይንሰፍሰፍ አንጀቷ አለላት መከታ። ኑሮ ፈረቃ ነው አለላት ምስክ የኔን ስም ይፈጽም መደርሰው ከልክ። እንግዲህ እናቴ አፈር ተበላኝ ታኑረኝ በልቧ እንዳትረሳኝ። በሙግት ነበረ ያለ ህሊናዬ የእናቴ መከራ ሆኖ መከራዬ። ትንሣኤን ተወጣው ፍጆታው ለሌላ የትልሙን ማቃኛ ይፍጠር ሌላ መላ። ብዙ አንጻር አይነበር እኔ በሕይወቴ እየተደቀነ ሲጋረድ ተፊቴ። ልከላው ብሞክር ክፉ ክፉነ የእናቴን መከራ እሾህ ጉልጥምቱነ። የሐዘን ጥቃቷን እያወቀው ልቤ መከራዋን መክላት ዳር ዳሩን ቀንጥቤ። ከአቅሙ በላይ ነገር ተስኖት አካሌ የገደል ስር ጩኸት ሆኖበት ቀበሌ። ዝም ብሎ ማዳመጥ ጊዜው እስኪለግስ ሳይወድ በግዴታ ይኸው ሲታገስ። ይህን ሁሉ እያየው ስኖር በንጉርጉሮ አጥንቴን ሰበረው የኔ እናት እሮሮ። እኔ እንደዚህ ሆኜ ገባሁ ከመቃብር ልጅ ትውለድ እናቴ የሚያደርሰው ከዳር። ይህንን ተናግሮኝ ልጅሽ ጥሎኝ ሄደ ሌላ እንዳልጠይቀው ዛር ሆኖ ነጎደ። አላርፍ እንኳን ብሎ ከመቃብር ገብቶ አጥንቱ ነገረኝ ይህን አፍ አውጥቶ። ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንተኛ እናቴ ሐዘንሽ ቢበዛ ሐዘንተኛ እናቴ ጭንቅሽ አንሰፍስፎኝ ገባ በጉልበቴ።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። Thank you.